ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 15 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 82 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በሳምንት ውስጥ የተጠናቀሩትን አበይቶች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሃማቱማ የቀረበውን ጽሑፍ ክፍል 4 እና 5 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
በኢትዮጵያ የመንግስት ስልጣን ላይ ፍጥ ባለው ዘረኛ ቡድንና በሸሪኮቹ ሳምንት ገብቶ ሳምንት ሲወጣ ከአስር እስከ 20 የሚደርሱ ንጹሃን እንደሚገደሉና በርካቶች እየታደኑ ደብዛቸው እየጠፋ መሆኑ ይነገራል። ዘረኛው አገዛዝ አሰቃቂ ግድያዎችን እየፈጸመ አስተዛዛኝ በመሆን ያዞምባ ሲያፈስ የሰው ደም ጠጭነቱን ሰው በላነቱን እያጋለጠው እንደሆነ ብዙዎች አስረዳሉ። በቅርቡ በደብረ ዘይት በጠራራ ፀሐይ ከ2 ሚሊዮን ብር በላይ አንድ ያገዛዙ ካድሬ መዘረፉን አለ ሀፍረት መቀላመዱ ተጠቂውም አጥቂውም ራሱ ዘረኛው አገዛዝ መሆኑን በርካቶች በስላቅ ያስረዳሉ። አማራ በሚባለው ባካባቢ ልዩ ኃይል ፋኖና ሚሊሻ የሚባሉ ያካባቢ ሰላም አስከባሪዎችን ዘረኛው አገዛዝ በቁጥጥሩ ስር እያደረጋቸውና እንቅስቃሴያቸውን እያሽመደመደ መሆኑ በስፋትም ይነገራል። በዚህ ሳቢያም ያካባቢውን ሰላም ለማስከበር አደጋች በመሆኑ ህዝቡ በሚስጥር በጎበዝ አለቃ መሰባሰብ እንደሚገባውና የነበላይ ዘለቀን የሽምቅ ተጋድሎ በጠላቶቹ ላይ ለመድገም መዘጋጀው ዛሬ እንጂ ነገ አይደለም ተብሏል። የወለጋ ህዝብ በጥንፈኛ ኃይሎች ርኩቻ በወታደራዊ አገዛዝ ስር ከወደቀ ከሁለት አመታት በላይ ቁም ስቅሉ እያየ መሆኑም የሚታወቅ ነው። በሐረር በአርሲ በባሌ ወዘተ የኦሮሞ ህዝብ ስም የሚደረጉ አርመናዊ ጭፍጨፋዎች ክርስቲያን ኦሮሞዎችም ላይ ማነጣጠራቸው ከውጭ ዓለም አቀፍና በቀጠና ደረጃ ከሚገኙ ሃይማኖትን መሰረት ካደረጉ ጽንፈኛና አሸባሪ አልሸባብን ከመሰሉ ኃይሎች ጋር ግንኙነት እንዳላቸው ፍንጭ ሰጪ መሆኑን ብዙዎች ይናገራሉ። ዘረኛው አገዛዝ ስልጣኑን የሙጥኝ ብሎ ለመቆየት የሚያስችለውን ቀመር ከመቆመር ባለፈ አገርን እና ህዝብን ከጥቃትና ከጥፋት ለመታደግ የሞራል ሆነ የብቃት ዝግጅነት እንደሌለው የፖለቲካ አዋቂዎች ያስረዳሉ። በዚህ ባሳለፍነው ሳምንት ወያኔ ህወሓት የግንጠላ ሴራን ያራመደ በነበረውና በርካቶችን በግፍ የገደለ ያስገደለው አረጋዊ በርሄ በተባለውና በግብራበሮቹ የተመሰረተበትን በዓል ማክበሩ ግብዝነቱን የሚያጋልጥ መሆኑ በስፋት ተተችቶበታል። አረጋዊና ጀሌዎቹ ፍትህ ቢኖር ኖሮ ህዝብን በግፍ በመግደልና ራሳቸውን አባላት በተኙበት በማረድ ከዚህም ባለፈ ወያኔ ይታገልለታለው የሚለውን የትግራይን ህዝብ እናቶችና እህቶች አስገድዶ በመድፈር ስባት ነጋን ስዩም መስፍንን ብርሃኔ ገብረ ክርስቶስን ጨምሮ ብዙዎች ለፍርድ መቅረብ ነበረባቸው። ህወሓት የሚታወሰው በኢትዮጵያ የጣሊያን ፋሽስት አለቃ ግራዚያኒ ስም ይጠራ እንደነበረው መንግስቱ ኃይለማርያም መሆኑን የፖለቲካ አዋቂዎች ያስረዳሉ። በመሰረቱ ደርግ የተፈነገለው በመላ የኢትዮጵያ ህዝብ ትግል እንጂ በወያኔ አልነበረም። ወያኔ በአሜሪካን ቀልባታዝሎ ገሰገሰ እንጂ ታግሎና የህዝብን ፍቅር ተቀዳጅቶ እንዳልነበር ታሪክ ቦግ አድርጎ የጻፈው ሀቅ ነው። ከሁሉም በ1977 የትግራይ ህዝብ በረሃብ እንደቀጠለ እየረገፈ ማነበረበት ከውጭ የሚገኙ እርዳታዎች በአሜሪካው የስለላ ድርጅት አማካኝነት በቀጥታ ለወያኔ እንዲደርስ ተደርጎ ወያኔ ምግቡንም መድኃኒቱንም ቸብችቦ በመቶ ሺዎች የሚቆጠሩ ህፃናትና ሴቶች እንዲሁም አረጋውያንን በረሃብ መጨረሱ አይዘነጋም። ወያኔ የሚታወሰው የኢትዮጵያን ሰንደቅ ዓላማ በማዋረዱ ወጣቶችን ባልሞ ተኳሾች በመጨፍጨፉ የሀገርን መሬት ለሱዳን በመጨፍጨፉ ነው። ህወሓት የሚታወሰው በወሮበላነት በሌብነት በካሃዲነት የጋምቤላን ያረካን የኦጋዴንን የወሎን የጎንደርን ወዘተ ህዝብ በመጨፍጨፉ የኢትዮጵያን ህዝብ ከፋፍሎ ባይሳካም ከባድ ጉዳት በማድረሱ ነው። ዛሬኛው ወያኔ የሚታወሰው በአሜሪካ አንቀልባታዝሎ ምኒልክ ቤተ መንግስት ዘው እንዳለ ሁሉ በእነሱ ቀጭን ትዕዛዝ በጓሮ በስርቆሽ በር እንዲወጣና መቀሌ ላይ ራሱ በፈጠራቸው አልምሮቢስ ደንቆሮ ተኪዎቹ እያቅራራ እንዲንፈራገጥ መረን መለቀቁ ነው። ይህን የውርደት መስረታውን ቀን የትግራይ ህዝብ የመጨረሻው ሊያደርግለት ትግሉ መጠናከሩን ከትግራይ ከሚደርሱን ዘገባዎች መረዳት ይችላል። በአሁኑ ወቅት ስልጣን የጨበጠው ቡድን ኃይሉን ያፈረጠመ መስሎት እንደሆነ የመሰሉ ቡድኖች ከኤርትራ ሲገቡ ትጥቃቸውን ይዘው እንዲገቡ ሲደረግ የፖለቲካ አዋቂዎች ሊከተል የሚችለውን መዘዝ አስቀድመው ይተነትኑ እንደነበር የሚታወስ ነው። በዛላምበሳ የገባውን የኦነግ ጦር የተቀበለው ፋሽስቱ ስባት ነጋ መሆኑም ኦነግና ወያኔ ከኦዴፓ ገኛዎች በላይ ለኦነግ ቅርብ መሆናቸውን እንደሚያሳይ በርካቶች ሊከተል የሚችለውን ጦስ በሚገባ አብራርተው ማስረዳታቸውም የሚታወቅ ነው። ኦነግ በስልት ታጣቂዎቹን የአገዛዙ ፖሊስና ጦር ውስጥ እንዲገቡ በማድረግና የተወሰኑትንም በቀለም ዱር እንዲሰማሩ ማድረጉ ይታወሳል። ዳውድ ኢብሳ በተደጋጋሚ በወለጋ ባንክ እየዘረፈ ንጹሃንን እየገደለ የዛሪያ 80 ቀናት ደግሞ የደምቢ ዶሎ ዩኒቨርሲቲ አማራ ተማሪዎችን አፍኖ የወሰደውን አረመኔ ኃይል እንደማያውቅና በኦነግ የማይታዘዝ መሆኑን ቢወሻክትም በዚህ ሳምንት በአካባቢው የሚንቀሳቀሰው ጽንፈኛ ቡድን መሪ ተብዬን ቢቢሲ የተሰኘው እንግሊዝኛ አማርኛ የዜና አውታር ባደረገለት ቃለ መጠይቅ ጽንፈኛው ቡድን ማንኛውንም መመሪያ የሚቀበለው በቀጥታ ከኦነጉ መሪ መሆኑን አጋልጧል። አብዛኛው ወለጋ የስልክና የኢንተርኔት አገልግሎት ከተቋረጠበት ከሁለት ወራት በላይ ሆኖት ይያለ ይህ የኦነግ ጦር ተብየን እንዴት ማነጋገር ተቻለ የሚለው እንቆቅልሽ ሳይሆን የኦነግን ገዥነትና ገንጣይነት የሚያጋልጥ መሆኑን የፖለቲካ አዋቂዎች ያስረዳሉ። የኢትዮጵያ አየር መንገድ በዘራፊነቱ በስፋት የሚከሰሰው ስራ አስኪያጅ ተብየው በኮሮና ቫይረስ ሳቢያ ወዳጅ ከሆነችው ቻይና ጋር ግንኙነት ማቋረጥ የማይታሰብና ለቻይና በችግሯ ጊዜ ከጎኗ መቆም ተገቢ ነው የሚል ጅል እና አረመኔ መግለጫ መስጠቱን በርካቶች ሲያጠለጥሉት መክረማቸው የሚታወስ ነው። ይህ ማለት እንደ በኮሮና መመረዙ እየተነገረለት እንዳለው የአሜሪካ የጦር መርከብ የኢትዮጵያ አውሮፕላኖች በቫይረሱ መበከላቸው የማይቀርና አውሮፕላኖቹ በበሽታ አስተላላፊነት ከገበያ ውጭ የመሆናቸው ጉዳይ ከቫይረሱ ስርጭት ጋር ሲነጻጸር ሩቅ እንዳልሆነ በርካቶች በቁጭት ሲናገሩ ይደመጣል። በቫይረሱ የተጠረጠሩ መንገደኞች የሚቆዩበት መጠለያ ከአንድ ወደ ሁለት ማደጉ ቢነገርም ምን ያህል ሰዎች በቫይረሱ መለከፋቸውና ምን ያህሉ መጠርጠራቸው በግልጽ እየተነገረ አለመሆኑ የበሽታው ስርጭት በኢትዮጵያ በአስደንጋጭ ሁኔታ ሊሰራጭ እንደሚችል ስጋት መጨመሩን ብዙዎች ይናገራሉ። በርካታ አገሮች ቻይና የሚገኙ ዜጎቻቸውን በአጠቃላይ በአውሮፕላኖችን በመላክ ያወጡ ሲሆን በቻይና የሚገኙ የኢትዮጵያ ተማሪዎች ወደ አገራቸው እንዲመለሱ ያቀረቡት ጥያቄ አገዛዙ ጆሮ ዳባ ልበስ ማለቱን አረመኔነቱን ይመሰክራል ተብሏል። ተማሪዎች ስጋት ካደረባቸው በግዴታ መማር አይችሉም። አንዳንዶቹ በአሁኑ ወቅት የሚበሉት ምግብ ማግኘት ባለመቻላቸው በረሃብ አደጋ ውስጥ መሆናቸውን በተለያዩ መንገዶች ከሚያስተላልፏቸው የድረሱልን ጥሪዎች መገንዘብ ተችሏል። በአሁኑ ወቅት ይህ ኮሮና የተባለው ቫይረስ ከቻይና ጋር ቀጥተኛ ግንኙነት የሌላቸው ሀገራትም እየተከሰተ መሆኑ መታወቁ ሲታሰብ ኢትዮጵያ ውስጥ እስካሁን ከሚነገረው በላይ በ3ና በ4 እጅ እጥፍ ሊሆን እንደሚችል ብዙዎች ስጋታቸውን ሲገልጹ ይሰማል። በሀገራችን የኤችአይቪን የመከሰት ታሪክ የሚያስታውሱ በ1978 ዓመተ ምህረት ሲከሰት የመጀመሪያው ተጠቂዎች 3 ወዲያው 4 መሆናቸው ተነገረ። በአመት በመላው ሀገሪቱ በአስደንጋጭ ሁኔታ መስፋፋቱን በማስታወስ ይህኛው በእጅጉ አደገኛ መሆኑን በመጥቀስ በሚስጥር ሊያዝ እንደማይገባው ተነግሯል። አጉራ ዘለሉ ኮሎኔል መንጋ ደጋፊ ለማሰባሰብ ካሁን በኋላ ምንም ነገር በሚስጥር እንደማይያዝ መናገሩን የሚያስታውሱ ከሻቢያ ጋር እየተፈራረመው ከሳውዲና ከኤሚሬትስ ከጥቁር ገበያ የሚወረሰው በሚሊዮኖች የሚቆጠር ዩሮ፣ ዶላርና ፓውንድ ከሩሲያ ጋር የተደረጉ ያሉ የጦር ስምምነቶች የኮሮና ቫይረስ ስርጭትን በተመለከተ የስመኘው ያሳምነው የጀነራሎቹን ወዘተ ግድያ ሚስጥር ወዘተ ህዝብ እንዲያውቅ አይፈልግም። ይህ ገጽን ለማሳመር በሚል የሚደረግ ድብቅነት ወያኔን መንግሎ መቀሌ ጥግ እንዳስያዘው ሁሉ እነዚህ የኦዴፓ ቄሮዎችም መፈንቀላቸው አይቀሬ መሆኑን በርካቶች ይናገራሉ። ቅርቡ በዘረኛው አገዛዝና በሸሪኮቹ በተደረጉት አስተቃቂ ጭፍጨፋዎች ከህዝብ አእምሮ ሳይደበዝዙ አገዛዙ የውሸት ሰልፍ እንዲደረግለት ህዝብን ማስገደዱ የካቲት 12 በ6 ኪሎ የተጠራውን የግራዚያኒን ጥሪ የሚመስሉ ሰልፎች መብሰላቸውን ብዙዎች ያስረዳሉ። እናትና አባቶቻቸው በአገዛዙና በኦነግ ቄሮች መታረዳቸውን ያዩ ህፃናት ደብሮቻቸው በእሳት የጋዩባቸውና የሃይማኖት አባቶቻቸው የታረዱባቸው ምዕመናን ወዘተ አረመኔዎቹ ድርጊቶች እንደ እሳት እያቃጠሏቸው መሆኑ መገንዘብ ተችሏል። ያገዛዝ እየገደለ እየዘረፈ ሌሎች ወንጀሎችንም እየፈጸመ ውሸት በውሸት ላይ እየደራረበ ይወሻክታል። ብዙዎች እንደሚሉት ደርግ ሊሞት ሲቃረብ ይሰፋ ቢሆንም የአረመኔነት ወንጀሎቹ ግን ስሙን ቢቀያየርም ያው ፋሽስትነቱን መለወጥ ባለመቻሉ በአስጢሙ እንደተደፋ ሁሉ ይህም ከኦዴፓነት ወደ ብልጽግና የተለወጠው አረመኔ ያው ዘረኛ፣ ያው ዘራፊ፣ ያው ነፍሰ ገዳይ ቡድን ነውና ከህዝባዊ ፍርድ አያመልጥም። እየተካሄዱ ባሉት ሰልፎች የሚከሰቱ ግጭቶችም ሆን ተብለው ሊደረጉ እንደሚችሉና የኃይል እርምጃ ለመውሰድና ፍርሃት በህዝቡ ትግል ላይ ለመንዛት እንደሆነ የፖለቲካ አዋቂዎች ያስረዳሉ። ስለዚህም መደራጀት በጥንቃቄና በሚስጥር መሆን እንደሚገባውና አገዛዙ ውስጥም ሰርጎ በመግባት ስልቱን አስቀድሞ በማግኘት ቀድሞ መዘጋጀት ተገቢ መሆኑን በርካቶች ያሳስባሉ። የፍቃሪ ዜና ፕሮግራማችን በዚሁ ይጠቃለላል።
የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ከኛ ከኛ በሃማ ቱማ ዋይ ዋይ ታው ሲበዛ ስቃይ ሲትረፈረፍ የሰው ልጅ ግዴታ የሰው ልጅ ሰውነት ከንስሳ መለየት ማመዝ እንቢ ማለት የህይወታችን ቅኝት በዚህ ይገለጣል ቢባል ስህተት አይሆንም። የአጼው ሰዎች ይሉት እንደነበረው እንቁላልና ቲማቲም በልተን ጠግበን ተቀናጥተን ያልበላንን በማከክ ወደ አመስ ትግል አልገባንም። ብዙዎቻችን ከደለው በተሰብ የመጣን ያልነበርን ሲሆን ትምህርት በሰላም ጨርሶ ወደ ሥራ መሰማራቱ የተሻለንና የሚጠቅም ነበር። ብዙዎቹም ያደረጉት እሱ ነው። አይናችንን ህሊናችንን ከፍተን ወደ ትግል የገባንበት ምክንያት አንድም አገራችንን ሲመለከት ሌላም ደግሞ ያለም አቀፉንም ሁኔታ መሰረት ያደረገ ነበር። ሁሉም ለተመረቱ የራሱ ምክንያት ቢኖረውም በአጠቃላይ ግን ስርዓቱ ጨቋይ ነው መተካት መለወጥ አለበት በሚለው ላይ ቀስ በቀስ እምነት መደረሱ ነው እንጂ ቀደም ሲልማ የዩኒቨርሲቲ ተማሪዎች አባባ ጃንሆይ ይባሉ ለነበሩት ንጉስ አቤቱታ ማቅረብና መለማመን ነበር ተመረታቸው። የሰው ህሊናው ከደነዘና ግፍን የመቻል ጫንቃ ከፈጠው በግለኝነት ድምጹን አጥፍቶ አይጥ ሆኖ መኖር ወይም ኑሮ የሚለውን ሊገፋ ይችላል። የሰው ሰውነቱ ከንስሳነቱ የሚሰርጽ አይደለም። ለዚህ ነው ትግል ሲጀመርም ብዙሃኑ ተሳታፊ ያልነበሩት። አስከፊ ሁኔታ ለመኖሩ ደግሞ የነበርነውና የኖርነውን አይኔን ግንባር ያርገው ብለው ክደው የሚጮሁት አቋም ሊያስቀይሩን የሚችሉ አይደሉም። የሀገራችንን ተጨባጭ ሁኔታ ዝርዝር ያየነውና የምናውቀው ሲሆን በወቅቱ ደግሞ በዓለም አቀፍ ደረጃ የጸረ ኢምፔሪያሊስት የህዝብ ትግል የተፋፋመበት ነበር። በርካታ የአፍሪካ ሀገሮች ነጻ የወጡበት ወይም የነጻነት ትግል የተፋፋመበት የቪየትናም የኢንዶቻይና ህዝብ ትግል የተፋፋመበት የነቼ ጉቬራ ትግል የሚስተጋባበት ሶስተኛው ዓለም የተባለው በሽምቅ ውጊያና አመጽ ይናጥ የነበረበት የኤርትራው ጀብሃ ትግል የጀመረበት የአርሶ አደር አመጽ ብልጭ ብልጭ ማለት የጀመረበት ወዘተ ጊዜ ነበር። ህዝባዊ ነጻ አውጪ ትግል ያየለበትና በአብዛኛው ይዘቱም ጸረ ቅኝ አገዛዝ ኢምፔሪያሊስት የሆነበት ነበር። በዚህም የአሜሪካ ሰልፍ በጸረ ህዝብነት ስለነበር ካፒታሊስት ስርዓታቸውም ተጠልቶ ነበር ማለት ይቻላል። ነጻነት ፈላጊ ወደ ግራ ማዝመሙ ሶሻሊዝምን መምረጡ አይቀሬ የሆነውም ለዚህ ነው። ብሔራዊ ከበርቴ ሊባል የሚችለውም በአቀባባይነት ስለተሰማራ የከበርቴ ለውጥ ሊያደርግና ፊውዳሊዝምን ሊያስወግድ አልቻለም። ነገሮችና ሁኔታዎችን በዘመናቸውና መያያዝ ካሉበት ተጨባጭ ሁኔታ ጋር አዛምዶ ማየትና መገምገሙ ሁሌም ያዋጣል። አለበለዚያ በ21ኛው ክፍለ ዘመን ህፃናትን በመንጫ የሚገሉ ለምን የዛሬ 100 ዓመት በፊት ምኒልክ በድምጸ ውሳኔ ሁሉን አልወሰኑም ብለው ወደ መውቀስ ማምራታቸው አይቀርም። ይህን ማንሳት ያስፈልገኝ በያኔ አቋማችን ላይ ሊተቹ ሊጨፍሩ የወሰኑ በመብዛታቸው ነው። ያ ትውልድ የግራ ርዕዮት ባይኖረው ብለው መቆጨት ብቻ ሳይሆን አንዳንዶቹ የውጮች ርዕዮት አመጣብን ብለው በወቀሱበት አፋቸው እኛ ለካፒታሊዝም ቆመናል ማለቱ ቅራኔው እስካሁን አልገባቸውም። ዋናው ጥያቄ ግን ያ ትውልድ
ምን ምን አበይት ጥያቄዎችን የህዝብ ብሶቶችን በተጨባጭ አነሳ አሰማ የሚለው ነው። ከዚህ በፊት ግን ማንሳት የምፈልገው ተራማጅ ተማሪዎች ለትግል ሲነሱ ብዙዎቹ የዩኒቨርሲቲ ተማሪዎች የትግሉ ደጋፊ እንዳልነበሩ ነው። ጥቂቶች የጀመሩት ታሪካዊ ትግል ቀስ በቀስ ብዙዎችን ሊስፋፋና ለአብዮትም ህዝብ ጋር ሊደርስ ችሏል። ቀጣዩ ሰልፋቸው ወደዚህ ወደዚያ ቢሆንም በተራማጁ ትግል ጀማሪነት እነ ኃይሉ ገብረ ዮሐንስ ገሞራውን፣ እነ ብርሃነ መስቀል ረዳን፣ እነ ዘሩ ክርሽንን፣ እነ ጳውሎስ ሚልኪያስን፣ እነ ገብሩ ገብረ ወልድን መጥቀስ ይኖርብናል። በቦታው ያልነበሩ ግን ትግል ጀማሪ ነበር የሚሉትን ከዚህ ላይ ማንሳትም አልፈልግም። በደርግ ጊዜ እሳት የጎረሱ ሶሻሊስት ነን ያሉት ብዙዎቹ በዚያን ጊዜ ትግል ምንም የፖለቲካ ህይወትና እንቅስቃሴ እንዳልነበራቸውና ብዙዎቹም ንጉሱ ምን አጠፉ ባዮች እንደነበሩ ግን እናስታውሳለን። ሰው በሂደት ሊነቃ ሊሻሻል ወይም ሊበላሽም እንደሚችል እንዳለ ሆኖ ግን በአገራችን ተጨባጭ ሁኔታ ያዳቆነ ሰይጣን ሳያቀስ አይለቅም የተባለው ቀጣይ ክስተት ሆኖ ዋሾች፣ አድሃሪዎች፣ ባንዳ ካሃዲዎች ለመለወጥ ያላቸው ችሎታ ኢመንስ የሆነ አስቸግሮናል። በኢሃፓ ይቅርታ የተደረገላቸው አንጃዎች እንደገና ውለው አድረው ያው በለመዱበት ሲሰማሩ አየን እንጂ አልተለወጡም። መሬት ላራሹ የተባለው 85% አርሶ አደር ገባርና ጢፈኛ ስለነበርና ይህ ሁኔታ ካልተቀየረ አገራችን አታድግም አትበለጽግም ብሎ ስለታመነበትም ነው። የገባርነት ሁኔታ ትግራይን የሚመለከት አልነበረም ብሎ ማንሳቱ ተገቢ ሲሆን፣ ግን ደቡቡን ምዕራቡን በሚገባ ይመለከት ነበር። 3/4 የጅማ መሬት ራስ መስፍን ስለሺ ንብረት ነበር የሚባለው የተጋነነ ነበር የሚሉ ቢኖሩም፣ ግን ባላባቶች ወይም ፊውዳሎች የአርሶ አደሩን መሬት በባለቤትነት ይዘው ያስገብሩ እንደነበር መካድ ከንቱ ነው። አርሶ አደሩ 2/3 ምርቱን ለባላባቱ ማስረከብ እንዳለበት በፍትሐብሔር ሕግም የሰፈረ ነበር። የብሔረሰብም ጥያቄ የተነሳው የችግር አፍጦብን መጥቶ ለህብረታችንና ትግላችን እንቅፋት ሊሆን ሲዳዳው መፍትሄ መስጠትና ማስወገድ አለብን በሚል ነው እንጂ ሳይመለከተን አገርን ለመጉዳት ብለን አላነሳነውም። ችግሩን ያመጣው ስርዓቱ ነው። የኤርትራው ጀብሃ ተመስርቶ ትግል ሲጀምር የተማሪም እንቅስቃሴ አልነበረንም። የጀነራል ታደሰ ብሩና ጓደኞቻቸው ተቃውሞ ሲነሳ ሜጫ ቱለማ በሲኒማ አምፒር የነሻምበል ማሞ ቦምብ ሲፈነዳ ሁላችንም ገና በእነዚህ ጉዳዮች ላይ በቂ እውቀት የሌለን ወይም አውቀናቸው ያነሳናቸው አልነበሩም። ችግሩ የቆየና የሌሎች ነበር። የኛ ጥፋት የተባለው በዲሞክራሲ ልንፈታው እና አንድነታችንን ልናጠናክር መነሳታችን ነው ማለት ነው። ይኸው መፍትሄ ያሻዋል ያልነው ጥያቄ በትምክህትና ጥበት ተንከባሎ ተበለሻሽቶ ዛሬ አገራት ከሚሆንበት ደረጃ ላይ ደርሶም እናያለን። በጊዜ ቢፈታ ኖሮ ኢትዮጵያን ለአደጋ ዛሬ ሊያጋፍጣት ባልቻለ ነበር። ባጭሩ ዘረኞቹ የእኛ ትግል ውጤቶች አይደሉም። መፈክራችንን፣ ጥያቄያችንን ምላሽ የነፈጉት የፈጠሯቸው ናቸው። ተራማጁ ክፍል ሆነ ኋላም ኢሃፓ በጭፍን ርዕዮት ወይ ቀኖና የተነዳ አልነበረም። የዩኒቨርሲቲ ተማሪዎች አብዛኞቹ ከገጠር ከተሞች፣ ከኤርትራ፣ ከዝቅተኛና ንዑስ ከበርቴ ቤተሰቦች መምጣታቸው ተማሪው ወደ ፖለቲካ እንዲገባና የሰፊውን ሕዝብ ጥያቄዎች እንዲያቀነቅንም አድርጎታል። የአፍሪካ ተማሪዎችም የራሳቸው ተጽዕኖ ነበራቸው። ተማሪው ወደ ግራ እንዳያዘነብል ሆነ ወደ ፖለቲካ እንዳይገባ አሜሪካ በተቻለው ታግሎንም ነበር። የሰላም ጓድ የተባሉት ተሰማርተውብን ጸረ አብዮት፣ ጸረ ሶሻሊስት ቅስቀሳቸውን ሲያጦዙም ነበር። በዚሁ ጊዜ የጴንጤቆስቴ ሃይማኖት ሰባኪዎች እነ ዶክተር ሜየር መጥተው ተማሪውን በሃይማኖት ሽፋን ከፖለቲካ ትግል ሊያርቁ ሊያስወጡ ሲጥሩ እነ ማዳም ሊንዳ ደግሞ ሴቶች የተማሪው እንቅስቃሴ አካል እንዳይሆኑ በተቻላቸው ታግለውናል። ጸረ ሶሻሊስት መጽሐፍትና በራሪዎችም የአሜሪካን ቤተ መጽሐፍትና የዩኒቨርሲቲውንም ቤተ መጽሐፍት ሞልተውት ነበር። ወደ ሶቪየት ህብረት ቤተ መጽሐፍት መሄድም ያስጠይቅ እንደነበር በተመክሮ የምናቀው ጉዳይ ነበር ማለት ይቻላል። ስለ አባይ ወንዝ መርመር በሚል ወደ ግብጽ ኤምባሲ የሄዱ የተወሰኑት ተይዘው ታስረው እንደነበር እናስታውሳለን። የነበረው ስርዓት ለለውጥ ምንም ክፍተት ማሳየት ስላቃተው የስር ነቀል ለውጥ ፍለጋው የግድ ሆነ። የግራ ዝንባሌያችን ግልጽና ያመንበት ቢሆንም ግን ወቅትና ጊዜን ዘለን ሶሻሊዝም ወይም ኮሙኒዝም አሁኑኑ በሚል ወደ ጽንፍ አልሄድንም። አዲስ ዴሞክራሲያዊ ስርዓት ይመስረት አልን እንጂ ሶሻሊስት መንግስት አሁኑኑ አላልንም። መሬት ላራሹ አልን እንጂ ሁሉንም መሬት መንግስት ይውረስ የሚል መፈክር አላስተጋባንም። የአገር ሉዓላዊነት ይከበራል እንጂ ከውጭ አገሮች ሁሉ ግንኙነት ይቋረጥ ስንል አልተደመጥንም። ሃይማኖትና መንግስት ይለዩ ሴኩላሪዝም አልን እንጂ ጸረ ሃይማኖት ሰበካና አቋምን አላራመድንም። የተማሪው እንቅስቃሴም ሆነ ኢህአፓ ከኢትዮጵያ ሁኔታ ጋር የማይዛመድ ጽንፈኝነትን ወደፊት አላመጡም ማለት እንችላለን። ውሏድሮ በኢህአፓ ውስጥ ጨፍን የማኦ ተከታዮች ብቅ ብለው ቀኖናን ሊያሰፍኑ ቢጥሩም ማንም መንገድ አልለቀቀላቸውም። በአቋም ደረጃ ሶቪየት ህብረትን ከላሽ ብለን ወደ ቻይና ብናዘነብልም መቼም ቢሆን መች የቻይናን እዝ ተቀባይ አልሆንም። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ሂዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። የተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢህአፓም ማደራጀት መቻሉ መጠቀስ ያለበት ነው። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ሂዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። በተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢህአፓም ማደራጀት መቻሉ መጠቀስ ያለበት ነው። የሴቶች ጥናት ክበብ በአውሮፓና በአሜሪካ በራሱ እንዲደራጅም ተደርጓል። ሴቶች ለብቻቸው መደራጀታቸው ለምን ያስፈልጋል የሚሉም የነበሩ ሲሆን ሴቶች ከወንዱ እኩል ታግለው ድል ሲገኝ የወንዱ ተጨቋይ መሆናቸውን ከአልጄሪያም ተመክሮ ያየነው ስለነበር በራሳቸው ማህበር እንዲደራጁ ገፍተን የተገኘው ውጤት ሊገኝ ተችሏል። የሴቶች ነጻነትና እኩልነት ስንልም የሩዋንዳው ካጋሜና ሹሙ እንዳደረጉት ካድሬና ተለጣፊ ሴቶችን ስልጣን አልባ አድርጎ መሾምና በሴቶች መብት ላይ ማላገጥ ሳይሆን በመርሃ ግብራችንም ምን ማለታችን እንደሆነ በሚገባ ዘርዝረን አስቀምጠነዋል። የሴቶችን እኩልነት የትግል ግብና መፈክር አድርጎ በማንሳት የመጀመሪያው ድርጅት ኢህአፓ ነበር። ዛሬ በሴቶች ትግል ከፍተኛ አስተዋጽኦ ያደረጉትን ጓዲቶችን ትተው እነ አበራሽ በርታ፣ ገነት ግርማ፣ ቆንጂት ተክሉ፣ ትርሲት አየለች፣ ትዕግስት ተፈራ፣ አዜብ ግርማ ወዘተ የደርግ የወያኔ ካድሬ ሴቶችን ታጋይ እንደነበሩና እንደሆኑ አድርገው የሚያቀርቡት ታሪክ ብረዛ ሳይሆን ታሪክን ክህደት መሆኑ ታውቆም መወገዝ ያለበት ነው። ከአሜሪካ ተጻራሪ አቅጣጫ የሄድነውና የተቃወምነውም ኮሙኒስት ስለሆንን ሳይሆን ጨቋኝና ኋላ ቀር ያልነውን የአጼውን ስርዓት ዋና ደጋፊ ስለነበረ ነው። አዎም አይመስለኛል ላይሆናል እንዴታ ሰጠ ሲሉት ቋሚ የዘንድሮ ቋንቋ መሰለኝ ግድ የለኝ አይሆንም ጨዋታ ወያኔ ቲሃዴግ አንድነት ግንጠላ ተናገር ይያሉ የምላስ ቆረጣ ወጭሩ ያገሩን ሁኔታ አያውቅም ተብሎ በሐሰት የሚወነጀለው ትውልድ የህዝብ ብሶትን አውቆ መፈክሮቹ ይህንኑ ያስተጋቡ ነበሩ። ከመፈክሮቹና ቋሙ በመነሳት ሊተቹት የሚችሉ የሉም አልነበሩም። ያ ትውልድ በተጠበጠ የሚሉት አንድም የነበረው ስርዓት ተጋፊዎች ሲሆኑ አለያም ደግሞ አድሃሪ አቋምን ያቀፉና ስርነቀል ለውጥን የሚጻረሩት ናቸው። የዘንድሮው ዘረኞች አለቃም ቢሆን ስርነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሽ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃት ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትግል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ስርዓት አይጠገንም ይወገዳል እንጂ የጠገና ለውጥ ብልሽትሽቱ ለወጣ ስርዓት የሚበጅ አይደለም። ሆኖም ጠገናን ለማስቀደም በጊዜው ብዙ ተሞክሯል ግን አልተቻለም። የአጼው አገዛዝ ለለውጥ ክፍት ሆኖ በነበረ ምናልባትም የሂደቱ ይዘትና መልክ ሌላ ሊሆን ይችል ነበር። ለማንኛውም ለውጥ ፈላጊው ክፍል ባመነበት አምኖ ሊሰዋም ተነስቶ ተሰውቶም አገዛዙን ሊጠል ችሏል። ሌሎች ያን ትውልድ ከመጥረቡ ቆስ ተቆጥበው የራሳቸውን ግዳጅ ለመወጣት ድፍረት ቢያሳዩ የተሻለ ሆኖ ይገኛል። የድርጅት መስረታው ሂደት ቀላልና ቀጥ ያለ አልነበረም። ብዙ ችግርና ጋሬጣ ተደቅኖብን ነበር። ኋላ የተከሰተውን ሰፊ ህዝባዊ መሰባሰብና ትግል ያዩ በመጀመሪያ ድርጅቱን ለመመስረትና ለማጠናከር ምን ያህል አስቸጋሪ እንደነበር ባይገነዘቡ አይፈረድባቸውም። ለደብዳቤ ቴምብር ማግኘት፣ ለምግብ፣ ለሲጋራ ወዘተ ገንዘብ ማግኘቱ ከባድ ነበር። መጓጓዣ ወረቀት በላይ በላዩ ለነ ሚሪያም ማኬባ ይሰጡ የነበሩትም ለኛ ሊሰጡን ፈቃደኛ አልሆኑም። አልጀርስ ከተማም ለመጀመሪያ ጊዜ ጥሬና አስቀያሚ ዘረኝነትን መቋቋም የተገደድንበት ከተማም ነበር። ከሚተናኮሱን እየተጣላን ብዙ ጊዜም ለፖሊስ ጣቢያ እንበቃ ነበር። ብዙ ተጨባጭ ተመክሮ ያልነበረን ወጣቶች እንደመሆናችን መጠን ፈተናው የከፋ ነበር። በሌላ በኩል ደግሞ አልጀርስ መሆናችን የብዙ የነጻነት እንቅስቃሴ መሪዎችና ኋላም የሀገራቸው መሪ ሊሆኑ የበቁት አፍሪካውያንና ሌሎችንም ለማግኘትና ግንኙነት ለመመስረት ረድቶናል። ሟቹ ጓዳችን መስፍን ሀብቱና ሌሎችም ከወደ አሜሪካ በየጊዜው $200-$300 አሰባስበው እንደረዱንና ለስራውም እንደጠቀሙ ማንሳት ቢኖርብኝም ኑሯችን አስከፊ ነበር ብል ስህተት አይሆንም። ጨለማ ከሌለ መቼ ጎህ ይደምቃል? ኮሶ ካልመረረ እንዴትስ ያሽራል? በእንባ ያልራሰ ነፍስ ደስታን ከየት ያውቃል? ሞትን ያልደፈረ ሕይወቱ ጣም ያጣል። ለድርጅት ምስረታው ጊዜያዊ አዳራሽ ኮሚቴ መስርተን በመርሃ ግብሩ ዙሪያ ጓዶችን ልንመለምል ጀመርን። የንባብ ሊስት ወጣ። አዳራጅ ጽሑፎች ስለ አብዮትና የምልመላ ሥራ ተዘጋጁ። ስለ ህቡ ድርጅታዊ ሥራ የሚያስተምሩ ጽሑፎችን አዘጋጀን። ራሳትን ማቋቋሙ ስምሪት እውን ሆነ። በድርጅቱ ላይ ብዙ የሚተቹ ሁሉ ያኔ ለአባላት የወጣውን የንባብ ዝርዝር ይዘት በጥሞና ቢያጤኑት ጥሩ ይሆናል። የድርጅት ምስረታው ሂደቱ በሚስጥር ቢሆንም ወደ መካከለኛው ምስራቅ በመሄድ ለሰራዊት አባላት ስልጠና እንቅስቃሴ ሲጀመር በቤይሩት የነበረና የአሜሪካ ሰላይ እንለው የነበረው ተስፋዬ ታደሰ የሚባል ግለሰብ ወሬ ሰምቶ ያጋለጠን ሞክሮ ነበር። ወዳጆቹም የአውሮፓ ተማሪዎችን ማህበርና መጽሔቱን ትግላችንን ይቆጣጠሩ ነበርና ጠመንጃ ነጋሽ የሚል ቅጽ ለጥፈውብን ለወቅቱ አገዛዝ የጠመንጃ ትግል ጅማሮ ዝግጅት አለ ሲሉ አሳወቁብን። ቀበዝበዙ ተስፋዬ ኢሰፓን ሰርጎ ገባ በሚል ደርግ ወደ ኋላ ገድሎታል። ከሞቱ በፊት ግን የኢሕአፓ አባላት ሊሆኑ የሚችሉ በሚል ሰፊ የስም ዝርዝር ለደርግ ሰጥቶ ለነጻ እርምጃና ሽብር ግድያው ይቅር የማይባል አስተዋጽኦ በታሪክ ተመዝግቧል። ድርጅት ልንመሰርትና ከፈለጉና ካመኑበትም ሊተባበሩን እንደሚችሉም ለኃይሌ ፊዳ ቀደም ብሎ ብርሃነ መስቀል ጽፎለትም ነበር። በዚህ እርምጃ ድርጅት ሽምቅ ውጊያ አስፈላጊነት ከመጀመሪያውም ያልተስማማን ቢሆንም በፍልስጤሞች እርዳታ የያሲር አራፋት አልፋታህ ለሰራዊት እርሾ ጓዶችን ብናሰለጥንምና ለደቡብ ስምሪት በሚል በናይፍ ሐዋስ ሜህ ዴሞክራሲያዊ ግንባር እንደገና ብናሰለጥንም ለከተማ ትጥቅ ትግል በሚል በተለይ ያሰለጠናቸው አልነበሩም። ወደ ሜዳ ሳይሆን ፓስፖርት አውጥተንላቸው ደብቀን ወደ አዲስ አበባ የገቡት ስዩም ከበደና ዘራብሩክ አበበ ወደ ሜዳ ያልገቡት በምክንያት ነበር። ስዩሜ በማታ ማየት ስለሚያስቸግረው በሜዳ እንቅስቃሴ የሚቸግረው በመሆኑ የተነሳ ሲሆን፣ ዘራብሩክ ደግሞ በውልደት ኤርትራዊ በመሆኑ ሻቢያ እኛ ጋር ይታገል እንጂ አናሳልፈውም በማለታቸው ነበር። ዘራብሩክ ፓስፖርት ወጥቶለት አዲስ አበባ ከገባ በኋላ ወደ ሜዳ ሲዘልቅ ስዩሜ አዲስ አበባ ቆይቶ በተጀመረው የከተማ የራስ መከላከል ስምሪት አሰልጣኝም ተሳታፊም ሆኖ በፋሽስቱ ኮሎኔል የመጀመሪያው የግድያ ሙከራም ላይ ተሳትፎ ኋላ ደስታ ታደሰ የተባለው የመይሶን ከፍተኛ ካድሬ ፒያሳ ላይ አይቶ ጠቁሞበት ከታጣቂዎች ጋር ተታኩሶ ተሰውቷል። በከተማ ትጥቅ ትግል ድርጅቱ ይሰማራል የሚል አቋምና ውሳኔ ቀደም የተያዘና የታመነበትም አልነበረም ማለትም እንችላለን። ቢሆንማ ኖሮ ባቲምባ ያለውን ሰራዊት ወደ ከተማ ባስገባ ነው ነበር። ከገጠር ወደ ከተማ ነበር የተያዘው መርህ። በዚህ መስክ የተደረገው ስምሪት ጉዳት ቢያደርስም ድርጅቱ በአራተኛው ጠቅላላ የአመራር ስብሰባውም ቢሆን ትግሉ መቆም ባለበት ጊዜ ያለመቆሙና መገፋቱ ስህተት ነው ብሎ ደመደመ እንጂ በከተማ የመከላከል የትጥቅ እንቅስቃሴ ማድረጋችን ስህተት ነው ብሎ ሰማዕትንም ትግሉንም አልካደም። ለስህተቱ ዋና ተጠያቂ አንድ ብቻውን ከተማ የቆየ በራሱ ውሳኔ ብዙ የፈጸመ ግለሰብ ቢሆንም ለስህተቱ አመራር ኮሚቴው በጥቅሉ ኃላፊነት መውሰዱም መጠቀስ ያለበት ነው። ግለሰቡን የአመራሩ ስብሰባ የሰላሂስ ካደረገበት በኋላም ከቦታው ሳያነሳው አስቀጥሎታል። እሱም ቂሙን ይዞ ብተናን ሲያሴር ሲያካሂድና ሊጎዳም ችሏል። ለማንኛውም በዚህም ይቅርታ የምንጠየቅ የግፍ ሰለባ ነን እንጂ ይቅርታ ጠይቁ የምንባል ልንሆን አንችልም፣ አይገባም። ትግሉ በተጠናከረ መንገድ በስልት ቢካሄድና ፋሽስቱም ኮሎኔል ተገድሎ በነበረ የተለየ ሁኔታ ይከሰትም እንደነበር መገመት ይቻላል ባይ ነኝ። በዚህ ዙሪያ ደግሞ ብዙ ዥምብሮች መጣራት እንዳለባቸው ግልጽ ነው። በቅድሚያ ድርጅቱ ቀድሞ ደርግ ላይ በመተኮስ ፋሽስቶችን ቆሰቆሰ የሚለው አለ። ሐሰት ነው። በእግሩ ሊቆም የማይችል ሸፍጥ። ቀይ ሽብር አንድ ትውልድ ለመምተር በሚለው መጽሐፍ ትርጉም ከእንግሊዝኛ ወደ አማርኛ በጸጋዬ ወይን ገብረ መድህን ደብተራው በዝርዝር እንደተገለጸው ድርጅቱ አንዲትም ጥይት ከመተኮሱ በፊት ደርግ ነበልባል ሰራዊቱን አዲስ አበባ አስገብቶና አስተማርቶ ብዙ ጓዶችን ገሏል። አሊ ሙሳና ጌታቸው ሽበሺ ወደ ደቡብ እና ምስራቅ ዘልቀው ለአባደሩንና ወጣቶችን አስበተፈሪና ሊሎችን ቦታዎች ይገለዋል። በድርጅቱም ላይ መስከረም 2 ቀን በይፋ ጦርነት ታውጇል። ለነገሩ ደርጉ ኢትዮጵያ ተቀደም ዓለምንም ደም የሚለውን ራሱ ሽሮ የቀድሞውን መንግስት ሚኒስትሮችና የኢሃፓ አባሎችንም እነ በቀለን መግደል ጀመረው ቀደም ብሎ ነበር። ጀሌዎቹ እንደሚሉት ሳይሆን የተቆሰቆሰው በቀጠለው የህዝብ ሰላማዊ ትግል ነው። ሰላማዊው ትግልም ሆነ ኋላ ትጥቅ ትግሉ የጠየቀውን መስዋዕትነት ኢሃፓ ከፍሏል። ራዝነጠቆቹ በክስ መልክ እንደሚያቀርቡት ተፈሽቷል። አላዋቂ ሆነና መስዋዕት አልባ ትግልን ሊከተል አልቻለም ብለን እንለፈው። የድርጅቱ ስራ አስፈጻሚ ኮሚቴ ባወጣው ያቋም መግለጫ ጦርነት ታውጆብናልና እንከላከል የሚል እንጂ በቀጥታ በከተማ ትጥቅ ትግል መንገድ ደርግን እናስወግደው የሚልም አልነበረም። በመጀመሪያው ፕሮግራም ወይም መርሃ ግብር መግቢያውም ላይ ኢሃፓ ዴሞክራሲ ከተረጋገጠ በሰላማዊ መንገድ ትግላችን ይቀጥላል በሚልም አስፍሮ ዝግጁ የነበረው ሰራዊቱንም በይፋ አላወጀም ነበር። ይህን በተመለከተ የመጀመሪያው የሰራዊት አባሎች ቸል ተባል ተጎተትን በሚልም ቅሬታ አሰምተው ነበር። በሰላም ለመታገል ስንልም የጊዜያዊ ህዝባዊ መንግስትን አማራጭ አቅርበን እንደነበር ይታወሳል። በዚህ ሂደት ሁሉም ኃይሎች ተሳታፊ እንዲሆኑ ያልነው ደርግንም ያኔ ታህት ይባል የነበረው ወያኔንምና ሌሎች የብሔር ስብስቦች የሲቪክ ማህበራትን ታዋቂ ግለሰቦችን የሃይማኖት መሪዎችን የሴቶች ተወካዮችን ወዘተ ሁሉ ዘርዝረን አቅርበን ነበር። የሱልጣን ተመኛው ደርግ ይህን ኤምቢሲን ማለትም እንደ ዘንድሮቹ ዘረኞችና አድርባዮች መይቶን ደግሞ ለዚህ ተቃራኒ ለነቃ ለተደራጀ ለታጠቀ ትግል የሚል ውጥንቅጥ መፈክሩን ገፋ። በዚህ ጥያቄ ዙሪያ በዚያን ጊዜ የተደረጉትን ጥልቅ ክርክሮች ማንበቡ አስተማሪ ይሆናል። ወያኔ ለስልጣን ሲጓዝ በነበረበት ወቅትም የዓለም አቀፉ ሁኔታ ይዘት ለውጥ አሳይቶ የሶሻሊስት ካምፕ የተባለው ቀውስ ውስጥ የገባበት ጸረ ሶሻሊስት እርምጃዎችን ቫቲካንና አሜሪካ ሲአይኤ አስተባብረውና ተባብረው ዘመቻ ያጠናከሩበት የሀገሮችን አንድነት ጠባብ ብሔረተኛነት እያጠቃ የመጣበት የሆሜኒ አክራሪ ክስተት አልቃይዳ የዩጎዝላቪያና ሶቪየት ህብረት መፈራረስ የጎርባቾቭ ሽንፈተኛነት ወዘተ የሚጠቀሱ ናቸው። ሁኔታው ለጠባቦች አመቸ። ፋሽስቱ ኮሎኔልም አዛውንት ጀነራሎችን ሳይቀር ረሽኖና ሰራዊቱን አዳክሞ ህዝብን አንበርክኮ ለጠባቦቹ አሳልፎ ሰጠን። ክፍል 5 ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት። ደርግና ጭፍሮቹ በሰላማዊ ትግል ተሸናፊ መሆናቸውን ሲረዱ ያባን ለማጥፋት ወስነው እርምጃ መውሰድ ጀመሩ። የቤት ለቤት አሰሳን ንድፍ ለደርጉ ያቀረበው መኢሶን ሲሆን የዚህ ቡድን መሪ ከበደ መንገሻ ዋና ሚና እንደነበረው የሰማነውም ጉዳይ ነበር።
ለመከላከል ተገቢውን እርምጃ መውሰድ ስንልም ከጣላፍ ጎራ ወሳኝ ሚና ያላቸውን ማፈገር በሚል ኢላማችንን መርጠናል። መንግስቱ ኃይለማርያምን መምታቱ ቢሳካ የደርጉ ሂደትና ይዘት ይለወጥ ነበር። ይህን ደግሞ በደርግ ውስጥ የነበሩትም ያረጋግጡልን ነበር። መይሶኖች ከወንጀል ነጻ አልነበሩም። ከቅርብ ጊዜ ወዲህ ታሪክን በራዦች ነፍሰ ገዳዮችን እነ ሸዋሉልን ሳይቀር አጥንቀውና ያልሆነ ታሪክ ሰጥተው ወይኛቸውን ሊያጠፉብን ሲሞክሩ አድምጠናቸዋል። ጋዜጠኛና የኪነት ሰው ብለው ሊያወድሷት የፈለጓት ይህች ሴት በጉለሌ ዮሐንስ ሰፈር ወዘተ ስንቱን ወጣት የበላች አውሬ ነበረችና የሚገባትን ቅጣት ማግኘቷ ምንም ቅር የሚያሰኝል ቢሆን አልቻለም። እንዲያውም ድርጅቱ መወቀስ ካለበት ጸረ ህዝቦችን በብዛት ሊቀጣ አለመቻሉ ብቻ ነው። በመቶ ሺህ ደረጃ ህዝብን የፈጀም ስርዓትን ማውገዝ ትተው ሰለባውን ሊወቅሱ የተነሱትን ጆሮ አንሰጣቸውም። በሰላም እንታገል ሲባል መልሱ ጥይት የሆነውን አገዛዝ አንገት ለእርድ ልንሰጠው ስላልመረጥ ታግለነዋል። በሚገባው መንገድ አቅም የለንምና እንንበርከክለት አላልንም። ይህን አይነት መጎንበስ እስካሁንም አልተጠናወተንም። ትግላችን ስልት አልባ ቢሆን ኖሮ የስንቱን ህዝብ ድጋፍ ዛሬም ትናንትም ባላገኘን ነበር ማለትም እንችላለን። የኢህአፓ ጀግኖች አኩሪ ታሪክ ጽፈው በራስ አነሳሽነትና አፍላቂነት አስደናቂ ታሪክ አስመዝግበው የአርበኞች ወራሽ ልጆች ሆነው አልፈዋል። የደረሰባቸው ስየልና ግፍ ቀላል አልነበረም። ግን ሞት ለፋሽስት እያሉ በሞት አይፈሪነት ግንባራቸውን ለጥይት ሰጡ እንጂ ከዚያ ጊዜ ጀምሮ ያየነውን የፈሪ ማላዘን አሰምተው የፈሪ ታሪክ ለቀጣይ ትውልድ አላስተላለፉም። የኢህአፓ መሪዎችም በትግሉ እሳት ከጓዶቻቸው ጎን ተማግደው ተሰው እንጂ ህዝብን አላሳፈሩም። ተስፋዬ ደምሳይ የመይሶን አባል ጠቋሚ አጋልጦት ከፎቅ ተወርውሮ ወድቆ ተሰዋ እንጂ እጁን ለጠላት ሰጥቶ የሚያውቀውን ምስጢር ሁሉ ዘግስኮ ጓዶቹን አልጎዳም። ተፍሉ ተፈራ በአሰሳ ጊዜ በአዲስ አበባ እንደነ ሙሉጌታ ዜናና ተካልኝ ወልደ አማኑኤል ሕይወቱን ሰጠ። ዮሐንስ ብርሃኔ ከመላኩ ማርቆስ ነጋ አየለና የእንግሊዝ ተወላጅ አባላችን ጋር በአቃቂ ተገደለ። ስዩም ከበደ፣ ይትባረክ ሕዝቅያስ፣ ሙሉጌታ ሱልጣን፣ ውብሸት ረታ ወዘተ ወዘተ ብዙዎች ሕይወት ገብረዋል። ዛሬ መርዛም ምላሳቸውን የዘረጉብን ናዝራዊዎችና ያ ትውልድ ብለው የሚያላዝኑብን ማፈሪያዎች የዚያን የኢህአፓ ጀግኖች ድፍረት ሆነ ወኔ ቅንጣቱንም ሊያሳዩ ያልቻሉ፣ ቅንጣትም የኢትዮጵያዊነትና መስዋዕትነትን ሊያንጸባርቁ ያልቻሉ ናቸው። የድርጅቱ መሪዎች መስዋዕታቸውና በኋላም በከተማ ቀሪ ሊሆን የቻለው የአመራር አባል አንድ ብቻ መሆኑ ብዙ ችግርና ጉዳት ማስከተሉም የታሪካችን አካል ነው። ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከመላስ ጠፋና ተጎን ብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። መለስ ብለን ሰብሰብ አድርገን ስናቀርበው ድርጅታችንን ማንም አላቋቋመውም እኛው እንጂ። ወደ ሱዳን ስደት ስንገባና በቡሪ ፖሊስ ኮሌጅ በቁም እስር 6 ወር ስናሳልፍ ከሱዳኖቹ አስፈቅደው የጠየቁን በስደት ላይ የነበሩና በደርግ ጊዜ ወደ ኢትዮጵያ የተመለሱት አቶ ስዩምና ኋላ በጀባ ኮማንድ በተባለው የተገደለው ኪዳኔ ነበሩ። እኛ ካርቱም ስንደርስ የነቅነቅ ቡድን መሪው በአጼው አፋኞች ካርቱም ተገድሎ ነበርና አላገኘነውም። ከጠባቂዎች ተደብቀን አጥር ዘለን በካርቱም ከተማ ልናገኛቸው የጣርነው የሱዳን ተራማጅ ድርጅቶችና የግራ ፓርቲ ቅንጣትም አልጠቀሙንም አልረዱንም።
ወደ ኢትዮጵያ አንመለሳቸውም ብለው የደገፉን እነ ኮሎኔል ሐሺም አልአታና ሌሎች የታሰርንበት ቦታ መጥተው የጠየቁንና ድጋፍ የሰጡንን ከፍተኛ መኮንኖች ፈንቅለ መንግስት ሞከሩብኝ ብሎ ጃፋር ኒሜሪ ወደ ኋላ ገሏቸዋል። አስረክቡን ወይ አፈጡልን በሚል አጼው ወደ ካርቱም ስብሰባ እንደማይመጡ በመገለጹ በግድ ወደ አልጀርስ አባረሩን። ከተወሰነ ጊዜ በኋላ በዚያ ያሉትን ልዩ ልዩ ኤምባሲዎች ቀርበን እርዳታ የጠየቅናቸው ቅንጣትም አረዱን። ቻይናዎቹ ሊገናኙንም አልፈለጉም። ሰሜን ኮሪያኖች ለመሪያቸው ኪም ኢል ሱንግ ውዳሴ ጽፈው እንድንፈርም ብቻ ነው የፈለጉት። ኩባዎች ሊያገኙን ሊሰሙንም አልፈለጉም። ሊሰሙን ሊያዳምጡን ዝግጁ የነበሩት የፓለስታይን ፍልስጤም ድርጅት PLO ተወካዮች ነበሩ። ስለ ዓለም አቀፍ ታጋይ ተርዬዎች ትብብር ይዘትም በቂ ትምህርትንም ገና ከመጀመሪያው ስላገኘን ንቃት ገበየን። ስለ ሀቅና ዲስኩር ልዩነትም ከአልጄሪያ ተመክሮ ትምህርትን መገብየትም ችለናል። በሴቶች ቀን አለሴቶች ነጻነት አብዮት ግብ አይመታም ብለው ባንዲራ በከተማይቱ የሚለጥፉት ገዢዎች ያሰፈኑት ስርዓት ግን ሴቶችን በግፍ የሚበድል አምባገነን እንደሆነ ልንታዘበው ችለናል። ብልጭ ብልጭ የስሙላ እርምጃዎችን መውሰድም ሆነ ዲስኩር ምንም ትርጉም እንደሌለው በተጨባጭም አይተናል። ምናልባትም ለዚህም ይሆናል ተቅለስላሹ የኦዴድ ሹም ገና ከመጀመሪያው አፍ ሲያበዛ የነቃንበት። ሶሻሊስትና ተራማጅ ነን ይሉ የነበሩትም ብሔረተኛና አድርባይ መሆናቸውንም ከእንቢታቸው ጊዜና አልፎ ስናገኛቸውም ተረድተናል። የኢትዮጵያን ጥቅም ያስቀደምን በመሆናችን ተቋቋም ነው እንጂ ፈተናው ብዙ ነበር ማለት ይቻላል። አልጀርስ ከተማ የአገሬው ድሃ ነዋሪዎች ሰፈር በነበረው ካስባህ ቀበሌ በኮሾ ሆቴል እኛና ለውትድርና ስልጠና የመጡ የነበሩ የደቡብ አፍሪካ ኮንግሬስ አባላትን እኛ ሰባታችንን በሁለት ክፍል እነሱንም እንዲሁ በማጨቅ በመጥፎ ይዘውን የነበረነውና ከነበረበን ችግር ወጥቶ ለድርጅት ምስረታው በሚገባ ለመንቀሳቀስ አስቸጋሪ ነበር። የአፓን የመሰረትነው ሂደቱ አልጋ ባልጋ ሆኖልን አይደለም ለማለት ነው። በነበርንበት ሆቴል የረሃብ አድማ አድርገን በጉልበት ቤት ተከራይተን ባለስልጣኖቹ ክራይ እንዲከፍሉ ብናደርግም የአልጄሪያ መንግስት በተጨባጭ ጸረ ግራ ስለነበር ቢሮ ሳይሰጠን ነው አገሩን ጥለን የወጣ ነው። በይስሙላ ደረጃ ይህ የቡሜዲያን አገዛዝ በርካታ የግራ ኃይሎችና የነጻነት ተዋጊዎች ከብራዚል እስከ አየርላንድ ለአሜሪካ ጥቁር አነሮች ለአፍሪካ የነጻነት ትግል ድርጅቶች ሁሉ ቢሮዎችም ሰጥቶ የነበር ቢሆንም በተጨባጭ የራሱ ህዝብ ላይ ግን ጨቋኝና አምባገነን አገዛዝን ያሰፈነ ነበር። ደርግን ለመጀመሪያ ገና ሳይመጣ ያገኘነውና ያወቅነው በኮሎኔል ቡመዲን ትመራ በነበረችው በአልጄሪያ ነበርና አገር ወዳድ መስለው መኮንኖቹ አብዮት አደናቅፈው ለስልጣን ሲበቁ አላደናገሩንም ማለትም እችላለሁ። ወደ ሱዳንም ወደ ሶማሊያም ወደ ኬንያም ያኔ የወጡት ስደተኞች የዛሬዎቹ እየደረሰባቸው ካለው ችግርና በደል ባይወዳደርም ብዙዎቹ ብዙ ችግርን መቻል ተገደዋል። በአገር ቤትም ወጣቶች ለመመልመልም ዝግጁ ሆነው የበሱበት ሁኔታ አልተከሰተም። ፓርቲ ሲባል ኋላ ነፍሰ ገዳይ የሆነው ግርማ ከበደ ይል እንደነበረው ብዙዎቹ የጭፈራ ፓርቲ ማለታቸው ብቻ ነበር። ጸንተን ስለቆየን ድርጅትም ሊመሰረት ኢሃሰም ሊደራጅ ቻለ። ሰራዊቱን ወስኖ የመሰረተው ፓርቲው ራሱ ሲቋቋም ነው። አባሎች የሚሆኑት ከየቦታው በፓርቲው አካላት ተመርጠውና ተመልምለው ወደ ተዘጋጀላቸው የስልጠና ቦታ አመሩ። የሰራዊቱ የመጀመሪያዎቹ የሰለጠኑ ተዋጊዎች ሆኑ በኤርትራ ሜዳ አግኝተዋቸው ወደ አሲምባር የወሰዷቸው ግለሰቦች ሰራዊቱን መስራች ሊባሉ አይችሉም። ይህ ደግሞ ሀቅን ለማስፈር እንጂ ሁሉም ታግለው ያደረጉትን አስተዋጽኦ የሚቀንስ አይደለም። በቅጥፈት ግን ራሳቸውን የሰራዊቱ መስራች ነበር ማለት የጀመሩትንም ማጋለጥና መተርተሩ ያብቃ ማለት ግዴታችን ነው። ይህን ካልኩ ዘንዳ በዚያን ጊዜ በገደ አሪፍ እና ሌሎች የሱዳን ከተሞችና ድንበር በሰራዊቱና በውጭ መዋቅር መስመር ለመዘርጋት ድንጋይ ፈላጭ ከሰል አክሳይና ሻጭና ሌሎችንም ሽፋኖች ይዘው በመከራ የሰሩትንም ጓዶች ማስታወስ ተፈልጋለሁ። አስርቱ ቃላት የነመለስ መንጋ ቅዱስ መጽሐፋቸው የቄሮዎች መንጋ ቀላል ነው ግልጽ ነው ጀምሮ እስኪጨርስ ገንጥል ገንጥል ባይ ነው። ነገሮችን በተከሰቱበት ተጨባጭ ሁኔታ አዛምዶ ማየት መገምገም ተገቢ ነው። ለምንስ ወዳሲን ባማቅናት ተገደድ? ለምንስ በሻቢያ በኩል ወደ ትግራይ መግባትን ወሰን? ለምንስ ትግራይን መረጥ? ዛሬ በኋላ መብራት ያህባይ ወኖሮ ማለት ቢቻልም በነበርንበት ተጨባጭ ሁኔታ ያገኘነው አማራጭ ይህ ብቻ ነበር ማለት እንችላለን። ሶማሊያ በኩል በዚያው ዘልቆ በጊዜው አምጾ ከነበረው ከዋቆው ኩቱብ ጋር ተስማምቶ መስተጋል የሚለው ቢመረጥም የመሬት ላራሹ ጥያቄና የብሔረሰብ እኩልነት ጥያቄ የሚታይበት ባለጫካ መሬት ነው በሚል ቢሞከርም በኒያዝ ዚያድ ባሬ ቀጥተኛ ሻጥር ሊደናቀፍ ችሏል። ዚያድ ባሬ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር ተፈራረሙና ማለትም ሲሶ ኢትዮጵያ የሶማሊያ ግዛት ነው ብላችሁ ተቀበሉና ሁሉም ይሆናል እስከሚኤሶ ድረስም ብረት ጥይት እናመጣለን ያለውን ልንቀበለው አልቻልንም። የኢትዮጵያ መንግስት ስላልሆን በአገር ድንበር ላይ የመደራደር የህዝብ ፈቃድም የለንም በሚል ሳንቀበል ቀረን። ወያኔ ግን ወዲያውኑ በመቀበሉ በሞቃዲሾ ቢሮ የዲፕሎማት ፓስፖርቶች ሙሉ ወታደራዊና የገንዘብ እርዳታ ተሰጣቸው። የጦርነት መግለጫ ሲያወጡ ለሶማሊያ ልዩ መግለጫ ያዘጋጁ ያበሻን ወታደር ደመሰስን በሚል የነዚህ አድባሬን አነጋገርም አጻጻፍም ቀጥተው ነበር። የማይነካበት መስሎት ዛሬ በአማርኛና በኦሮምኛ የሚናገረው የተቃረነ የሆነበት የኦዴፓው ሹም እዚያን እዚያ ሌላ ማለትን መጻፈንም ያስተማረው ወያኔ እንደሆነ ምንም ጥርጥር የለውም። በባሌ ነው በቦሌ ይባል የነበረው ሁለቱም ባለመቻሉ አቲምባ የሚለው ሐሳብ የቀረበው ያሊቴና አዲሮብ ተወላጅ በሆነውና አካባቢውን በሚያውቀው በጓድ ተስፋዬ ደበሳይ ነበር። በዚህ መሰረት በሮማ ከተማ ጣሊያን ተማሪ የነበረውና ዛሬ በህይወት የሌለው ጳውሎስ ተመልምሎ ወደ ቦታው ተላከ። አንድ የወያኔ ደጋፊ የሆነና ያንጃው አዳናቂም እንደጻፈው ሳይሆን በድርጅቱ መሪዎች መሃል ያኔ በትጥቅ ትግል መጀመር አለመጀመር ላይ ምንም ልዩነት አልነበረም። በአልጄሪያ ያለን ከሰባታችን አንዱ ትውልደ ኤርትራ ነበርና በዛ በኩል ገብቼ ጀብሃን ለመለወጥ አስተዋጽኦ ማድረግ ይሻላል በሚል ካልጀርስ በጀብሃ ድጋፍ ወደ ሱዳን ሊሄድ ችሎም ነበርና መሃላችን አልተገኘም። ይግለሰብ የኤርትራውን ግንባር ከርቶ ወደ ደርግ በመግባት ከሻለቃ ዳዊት ጋር ባስመራ ሰርቷል። የሰው መጨረሻው ለማለት እንጂ መጠቃትም ያለበት አልነበረም። ዛሬም በመቀሌ የወያኔ ደጋፊ ሆኖ ባለበት በድርጅቱ ላይ ቅጥፈትን በመጽሐፍ ትውልድም እንዲያውቅ በሚል መልክ የደረደረው ግለሰብ ደግሞ ለማያውቀው ነገር ምስክር ሊያደርገውም ጥሯል። መጀመሪያ ያገኙን የጀፋ ሰዎች ቢሆኑም በኤደን የጀፋ መሪ ሩይተርላ ባይሩና ብርሃነ መስቀል ተገናኝተው ያኔ ጀፋና እነ ኢሳይያስ ኦስማን ሳላሳቤ በነበራቸው ቅራኔ የተነሳ ሩይ ሻቢያ የሚባል እንቅስቃሴ የለምና ከነሱም አትገናኙ ብሎ ጫና ሊያደርግ ሲጥር ከብርሃነ መስቀልና ሌሎችም ጋር ሊስማማ ባለመቻሉ ከጀብሃ ጋር ግንኙነታችን ሳይጀምር ወደ መቋረጥ ቢልም ላለመበጠስ ብዙ ተሞክሮ ነበር።